Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yakanifati Yavara, I'll tell her what I'm Zare Miseran, Zara Lamin Urali Yavara. Come up, Nuts Gata, Yamaki, I'll Ayara Jim, Yahya's girl.
ናታችንን ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ጀምሮ እስከ ቁጥር 36 ያለውን በማንበብ እንድንጀምር ነው የማስበው። ቁጥር 31 እስከ 33 ባለፈው ክፍለ ጊዜ አንብበን አይተነዋል። ግን ከዚህኛው ቁጥር ጋራ እንድያዝልን ከዚህኛው ሴክሽን ጋራ እንድያዝልን አንድ ላይ እናነባውና እንጀምራለን። ከ31 ጀምሮ እስከ ቁጥር 36 ድረስ ማለት ነው። እንደዚህ ይላል ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀመዛሙርቴ ናችሁ እውነትንም ታውቃላችሁ እውነትም ማርነት ያወጣችኋል አላቸው። እነርሱም መልሰው ያብርሃም ዘር ነን ለአንድምስ እንኳን ከቶ ባሪያዎች አልሆንም አንተ አርነት ትወጣላችሁ እንዴት ትላለህ አሉት። ቁጥር 34 ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም ልጁ ለዘላለም ይኖራል። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ያብርሃም ዘር መሆናችሁንስ አውቃለሁ ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ አላችሁ ይላል። የምንወዳት አንድ ተደጋጋሚ ቃል አለች። እሷን በተደጋጋሚ ላሳያችሁ። የሰው ልጅ አርነት ወዳጅ ነው። የሰው ልጅ ከልጅነቱ ጀምሮ ነጻነት ወዳጅ ነው። ከልጅነታችን ጀምሮ በእናቶቻችን በወላጆቻችን ታቅፈው ይይዙን በነበረ ጊዜ አንዱ ትልቁ ጥማታችን በነጻነት በራሳችን መንቀሳቀስ ነውና እንደምንም ብለን አፈትልከን መውጣት እየወደቅንም ቢሆን ተነስተን በነጻነት መሄድ ሰው ይዞ ከዚህ እዛ ከመንቀሳቀሰን almost በሰው ላይ ጥገኛ ሆነን ከመኖር አይነት ባርነት ወጥተን በነጻነት የመመላለስ ጥማት ገና በልጅነታችንም ያለ እንደሆነ ሁላችን እናውቃለን። የነጻነት ጥማት ውስጣችን አለ። ነጻ ሆኖ የመኖር ጥማት ውስጣችን አለ። የማናስተውለው ግን አንድ ነጻነት ደግሞ አለ ጌታችን የሚያስተምረን። ሰው እርግጥ እነኚህ ሁሉ ነጻነቶች ማግኘት አለበት መብቱ ስለሆነ ማለት ነው። ግን ሰው ደግሞ ከነኚህ ሁሉ እነኚህ ሁሉ ነጻነቶች ተቀዳጅቶ በዚህኛው ባሪያ ከሆነ ስቲል ባሪያ ነው እግዚአብሔር የሚለው። እኛ አሁን ብዙ ምናተኩረው በየተለያየ አይነት አካላዊ የሆኑ ነጻነቶችን ነው አስፈልጊ ናቸው ለሰው ልጆች። ነገር ግን ደግሞ መንፈሳዊ የሆኑ ነጻነት ላይ አናተኩርም። ጌታችን በዚህ ክፍል ውስጥ ያተኮረው አንዱ ነገር መንፈሳዊ ነጻነት ነው፣ መንፈሳዊ አርነት ነው። ቁጥር 31 እውነትንም ታውቃላችሁ እውነትም አርነት ያወጣችኋል ነጻ ያረጋችኋል ማለት እውነትም አርነት ያወጣችኋል። ቁጥር 34 ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። እንደን ቁጥር 36 እንግዲህ ልጁ አርነት ቢያወጣችሁ ነጻነት በእውነት አርነት ትወጣላችሁ የእውነት ነጻነት ታገኛላችሁ። ጌታችን ደግሞ የእውነት አርነት የሚለዋል የእውነት ነጻነት የሚለዋል። ሰው ፋይናንሻሊ ነጻ መሆኑ ትልቅ ነገር ነው። ግን ከዛም ይበልጥ የእውነት ነጻነት ደግሞ አለ። ሰው ፋይናንሻሊ ነጻ ወጥቶ ከዚህ ነጻ ካልወጣ ስቲል ባሪያ ነው። ሰው ፖለቲካሊ በተለያየ አይነት መንገድ ነጻ መውጣቱ በጣም ወሳኝ ነው፣ በጣም አስፈልጊ ነው። ግን ደግሞ የእውነት ነጻነት አለ። እውነተኛ ነጻነት መንፈሳዊ ነጻነት ነው። ደግሞ የእውነት የሆነ ማለት ነው። ሰው ከሌሎች ነገሮች ነጻ ወጥቶ በኃጢአት ባርነት ቀንበር ውስጥ ካለ አይታይም እንጂ የኃጢአት ባሪያ ነው። እና አርነት ስለመውጣት ነው ጌታችን የሚያስተምረው። ትንሽ ከክፍሉ ጋር ላያይዝላችሁ ካለፈው ሳምንት ከነበረው ክፍል ጋር ባለፈው ሳምንት ያየነው ወነተኛ ደቀ መዝሙርነት የሚለካው በመታዘዝ ነው ነው በቃ ዳትስ ኢት ቁጥር 31 ያመኑትን አይሁድ ኮንፌስ ያደረጉ የነበሩትን አይሁድ ደቀ መዛሙርት አይደላችሁም ነው ክርክሩ። ደሞም አይደሉም በዘርዘር ያደረግን ወደታች ባየነው ቁጥር አይደሉም ስቲል በአብርሃም የሚመኩ በብሉይ ኪዳን ነቢያት የሚመኩ ክርስቶስን ጌታ ያላረጉ የዲያብሎስ ልጆች የሆኑ ናቸው። እነኚህ ሆኖ ነው አመነናል ብለዋል ግን አላመኑም። ኖ ከማን ትበልጣለህ አንተ ከአባታችን ከአብርሃም ትበልጣለህ እኮ ወነተኛ ደቀ መዝሙር እኮ ይሄን አይጠይቅም። ኢየሱስ ክርስቶስ ከሁሉ በላይ ነው። ከአባታችን ከአብርሃም ይበልጣል ከነቢያት ይበልጣል እነሱ ከሚያነሷቸው ነገሮች በሙሉ ይበልጣልና ኢየሱስ ክርስቶስን አመነዋል አመነናል ብለዋል ግን የሁሉ የበላይ አርገው ጌታ አርገው አልተቀበሉም። ለዚህ ነው መጽሐፍ ቅዱስ ጌታ አርገን እንድንቀበለው የሚያስተምረን። እና ጌታችን ኢየሱስ ክርስቶስ ቀየረው ዮሐንስ እንደሚነግረን ጌታችን ኢየሱስ ክርስቶስ ትምርቱን ቀየረውና ከማያምኑት ጋር የሚያረጋውን ክርክር አቆሞ ለነሱ ነው ከዚህ በኋላ ክርክሩ ያመኑት አይሁድ ላይ ነው ፎከስ ያረጋው። ያለም ብርሃን ነኝ መጥቻለሁ አለ አመነናል አሉ አመነናል ሲሉ እንግዲያው አመናችሁ ከሆነ ወነተኛ አማኞች ከሆናችሁ ደቀ መዛሙርቴ ከሆናችሁ መታወቂያችሁ ይሄ ነው በቃሌ ኑሩ አለ። በቃሌ ኑሩ በቃሌ ስለማትኖሩ ወነተኛ ደቀ መዛሙርት አይደላችሁም አለ። ከዚያ በኋላ የነበሩትን ክርክሮች እናስተዋውሳለን ባለፈው ክፍለ ጊዜም አይተነዋል። ከነቢያት ትበልጣለህ ወይ ከአባታችን ከአብርሃምስ ትበልጣለህ ወይ የሚለው ክርክር ነው መጨረሻ ላይ ከዚህ በፊትም በውይይት ያነሳ ነው ኢየሱስ ክርስቶስ መለኮታዊ ክብሩን የገለጠበትን ነገር የተናገረው። ቁጥር 56 ጀምሮ እስከ 59 ድረስ እስከ ምዕራፉ መጨረሻ ድረስ ጌታችን ኢየሱስ ክርስቶስ መለኮታዊ ክብሩን የገለጠው በዚህ ክርክር አማካኝነት ነው። እና አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ይላል። እና ገና 50 ዓመት ያልሞላ አንተ አይተሃል ወይ ሲሉት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ እኔ ነኝ አላቸው ይላል። ይሄ የኢየሱስ ክርስቶስን መለኮታዊ ክብር ስናይ ተመልክተናል። ግን አንድ ነገር ለማስቀመጥ ነው ያለፈውን ጊዜ ለማያያዝ ማለት ነው። እነኚህ ሰዎች አምነናል የሚሉ ግን ደቀ መዛሙርት ያልሆኑ ሰዎች ናቸው ብለናል። ስለዚህ in the final analysis እግዚአብሔርም የሚፈልገው እኛም ደግሞ መሆን ያለብን አማኞች ነን በሚል surface አይነት እምነት መኖር ሳይሆን ጌታን ተቀበለናል ካልና አይቀር የሃይማኖት ሰዎች ነን ካልና አይቀር በቃሉ መኖር ነው ደቀ መዝሙርነት ነው። ይሄን ያየነው ባለፈው ክፍለ ጊዜ ደቀ መዝሙርነት ወነተኛ ደቀ መዝሙርነት በቃሉ እየታዘዙ መኖር ነው። ቃሉን እየታዘዙ መኖር ነው። የክርስቶስን ትምህርት እየጠበቁ መኖር ነው። በውስጣችሁ ምናልባት የሚመላለሰው ትልቁ ጥያቄ እንዴት ይቻላል ነው። እሱ ላይ ነው ዛሬ ለማትኮርም ፈልገው እንዴት ይገኛል ይሄ በቃሉ እየታዘዙ የሚኖርበት አይነት ደቀ መዝሙርነት እንዴት ነው የሚገኘው? ሞክር ያለው ብዙ ግን አልቻልኩም የሚሉ ሰዎች አሉ። በሞራል በጣም ስነ ስርዓት ያለው ሰው ለመሆን ብዙ ሞክር ያለው ግን አልተቻለም የሚሉ ሰዎች እንዴት ይቻላል? አሁን ይሄን የክርስቶስን ትምህርት ጠብቆ ኖሮ እውነተኛ ደቀ መዝሙር መሆን ይቻላል ወይ? ክርስቶስ ይቻላል ብሎ ያስተማረን እንዴት ይቻላል? እውነተኛ ደቀ መዝሙርነት እንዴት ነው የሚገኘው? እውነተኛ አማኝነት እንዴት ነው የሚገኘው? መንገዱ ነው። ባለፈው ሳምንት ያየነው እውነታው ነው። እውነተኛ አማኝ ታዛዥ ነው ነው። ዛሬ ጀምሮ ደግሞ ጌታችን ኢየሱስ ክርስቶስ ያስተማረው ይሄ ታዛዥነት የሞላበት እምነት እንዴት ይገኛል ነው፣ እንዴት ይመጣል ነው ያስተማረው። እውነተኛ አማኝነት እውነተኛ ደቀ መዝሙርነት በዚህ ክፍል ውስጥ እንደምናገኘው በግልጽ ጌታችን እንዳስተማረው እግዚአብሔርን እየታዘዝን የምንኖርበት አማኝነት የሚመጣው መጀመሪያ ሪሊ ከራሳችን ጥረት ሳይሆን የሚጀምረው እውነተኛ ታዛዥ አማኝነት የሚመጣው እውነተኛ ነፃነትን በማግኘት ነው። መታዘዝ እንዲሁ አይቻልም። መታዘዝ እንዲሁ ውስጣችንም የለም። ልጅ ሆነን ጀምሮ ማሰብ ትችላላችሁ። መታዘዝ የሚባል እኮ ውስጣችን የለም። ሬቤሊየስ ነገር ውስጣችን አለን። ራሳችንን ለማሻሻልም እኮ ብዙ ሞክረናል። በጣም ብዙ የሞራል ሰዎች እኮ ራሳቸውን ለማሻሻል ይሞክራሉ። እንዴት ነው የሚቻለው? በራሴ ሞክር ያለው በራስ በመሞከር ሳይሆን እውነተኛ ባርነትን ተረድቶ እውነተኛ ነፃነትን በመቀዳጀት ነው የሚገኘው። አንድ ሁለት ነገሮችን ላትኩር እዚህ ላይ ዮሐንስ ወንጌል ምዕራፍ 8 እንደሚነግረን ይሄ አንዳንድ ጊዜ ስናስበው ደስ አይልም። ልክ በሽታ ሲነገር ደስ እንደማይለው ማለት ነው። ትልቁ የሐኪም ከባድ ስራ የሚመስለኝ ለሰው በሽታውን መንገር ነው ሳስበው። ለዛ ነው አንዳንድ አሁን ለምሳሌ ፊልም ላይ እንደምናየው ወይ ደግሞ አንዳንድ ሐኪም ቤት ሄደን እንደምናየው እንኳን ለሰውየው ለታማሚው ለዘመዱ መንገር በጣም ከባድ ነው። እና ቀስ አድርገው ቁጭ ብለው ሐኪሞች ወጥተው በስነ ስርዓት ያለበትን በጣም ሲሪየስ በሽታ ለመናገር ምጥ ነው፣ በጣም ጭንቅ ነው። እና አንዳንድ ጊዜ መጽሐፍ ቅዱስን ስንሰብክ አንዱ ትልቁ ደግሞ የሰባኪ አንዱ ችግር ሪሊ ለታመመው የሰው ልጅ በሽታ ይሄ ነው ብሎ መንገር እንዴት ጭንቅ ነው። ግን ወሳኝ ነው። በሽታው ያልተነገረው ሰው መድኃኒቱን እንደማያገኝ በሽታው ያልተነገረው ህብረተሰብ እውነተኛ ፈውስ ሊያገኝ አይችልም። እና መጽሐፍ ቅዱስ መጀመሪያ እውነተኛ በሽታችንን ይነግረናል። እና ምንድን ነው የሚነግረን ያለን እንደሆነ ትልቁ በሽታችን የሰው ልጅ ትልቁ ችግር የሰው ልጅ ትልቁ በሽታ ሰው በባርነት ውስጥ ነው ያለው። ሰው ያለ ክርስቶስ የሆነ ሰው ለዚህ ነው ጌታን የምንቀበለው በባርነት ውስጥ ነው ያለው። በመንፈሳዊ ባርነት ውስጥ ነው ያለው። በኃጢአት ባርነት ውስጥ ነው ያለው። እነኚህ ያመኑት የተባሉት አይሁድ የጠየቁት ጥያቄ የብዙ ሰዎች ጥያቄ ነው። ምናልባት ይህንን ሲሰሙ እንዴት ባሮች ትለናለህ? ባሮች ነን ወይ? እንዴት ተደርጎ እኛን የመሰለ ሰው ነው? ቁጥር 33 እንዴት ተደርጎ እኛን የመሰለ ሰው ባሪያ ትለናለህ? ምክንያቱም ጌታችን ነፃ ውጡ አላቸው። ነፃ ውጡ ያመኑ አይሁድ የአብርሃም ልጆች ነን የሚሉ ሃይማኖት አንደኛ ነን የሚሉ ህግ ተቀባይ ነን የሚሉ ያለ ክርስቶስ የሆኑ አምነናል ብለው ዝም ብለው ኮንፌስ የሚያረጉትን አይሁድ ነፃ ውጡ አለ። እኛስ ይህም ማመን ትችላለች። ቁጥር 30 እኛ ለአንድምስ እንኳ ከቶ ባሪያዎች አልሆንም። ለካ ባርነትን ባሪያ መሆንን ማወቅ ራሱ በጣም ትልቅ አድቫንቴጅ ነው። ለነፃነት ተስፋ አለው። ባሪያ እንደሆነ ያላወቀ ባሪያ እኮ እድሜ ዘመኑን እንዳገለገለ ነው የሚኖረው። ካላወቀ እኮ አላወቀም። እና አሁን የነኝ ሰዎች ትልቁ ችግር ባሮች መሆናቸው ሳይሆን ሪሊ ጨዋነን ብለው ነው የሚያስበው። ነፃነን ነው። እና በሽታቸውን አላወቁ። በሽታን ያወቀ በሽተኛ አንድ እርምጃ ተራምዷል ወደ መድኃኒቱ። በጣም ትልቅ ችግር በሽታውን ያላወቀ በሽተኛ ነው። እና እንዴት ተደርጎ እኛን ባሪያ ትለናል? ለአንድምስ እንኳ ከቶ ባሪያዎች አልሆንም። አርነት ትወጣላችሁ፣ ነፃነት ትወጣላችሁ እንዴት ትለናል? ለሌሎች ንገራቸው አይነት ነገር ነው። እንደዚህ የሚሉ ሰዎች አሉ። ወንጌል ሲነገራቸው ኃጢአተኛ ነህ ሲነገራቸው አይ ለሌሎች ንገራቸው የሚሉ ሰዎች መጽሐፍ ቅዱስ ደግሞ ሰው ሁሉ እያለ ነው የሚያወራው። ጻድቅ የለም አንድስ እንኳ እዚህ ውስጥ አሁን አንድ ተራፊ የለም። እነኚህ አይሁድ ካልተረፉ እኛም አንተርፍም። ይህ ህግ ተቀባይ አይሁድ፣ የአብርሃም ዘር የሆነ አይሁድ፣ ሃይማኖት ጠባቂ አይሁድ፣ ህግ ተከታይ አይሁድ፣ ቤተ መቅደስ ውስጥ የተገኙ አይሁድ። እንዲሁም ጌታ ኢየሱስ ምን ይላል ቁጥር 20 ላይ እንደገና ወደኋላ ልመልሳችሁና ምዕራፍ 8 ቁጥር 20 ላይ ይህንን ሲያስተምር ያስተማረው ቤተ መቅደስ ግምጃ ቤት አጠገብ ነው ይላል። እነኚህ ሰዎች ቤተ መቅደስ ውስጥ የተሰበሰቡ ሰዎች ናቸው። በቤተ መቅደስ ያገኘውን ህዝብ እንደዚህ ካልማረው እኛንማ ተመልከቱ። እና ፈጽሞ ነፃ መውጣት አለባችኋል። ደቀ መዝሙርነት የሚጀምረው ከእኛ ጥረት ሳይሆን ደቀ መዝሙርነት የሚጀምረው ባሪያ መሆናችንን ከማወቅ ነው። መጀመሪያ እንዴት ተደርጎ ባሪያ ትለናል? ባሮች አይደለንም። በኋላ ጌታችን አብራራላቸው። ማብራሪያውን ተመልከቱ። ባርነታችን የተረጋገጠ ነው። ቁጥር 34 እንዴት አርነት ትወጣላችሁ ትለናለህ? ቁጥር 34 ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ። እውነት እውነት እላችኋለሁ ጌታችን ብዙ ጊዜ ኤምፋሲስ ነው። እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ምን ማለት ነው? ኃጢአት የሚሰራ ሰው ኃጢአት የሚሰራው ኃጢአት መስራቱ አክቹሊ የአንድ ነገር ማረጋገጫ ነው። ኃጢአት የሚሰራ ሰው በሙሉ ኃጢአት የሚሰራው የኃጢአት ባሪያ ስለሆነ ነው። በሌላ አገላለጽ ኃጢአተኞች ስለሆነን ነው ኃጢአት የሰራ ነው። በሌላ አገላለጽ ሰው የኃጢአት ድርጊት ሲያደርግ አይደለም ኃጢአተኛ የሆነው አይደለም። ድርጊቱማ መገለጫው ነው። ሰው ሲሰርቅ አይደለም ኃጢአተኛ የሆነው። ይሄ ሰውዬ ኃጢአተኛ ሆነ እንላለን፣ ልክ አይደለም። ኃጢአተኛ ሆኖ አይደለም። ኃጢአተኛማ ከዛ በፊት ነው የሆነው። ኃጢአተኛ ስለሆነ ነው የሰረቀው። ይሄ ነው መጽሐፍ ቅዱስ የሚያስተምር። ኃጢአት የሚያደርግ ሁሉ ኃጢአት ያደረገው የኃጢአት ባሪያ ስለሆነ ነው። ምን ማለት ነው? መንካታችን ወይ መቅመሳችን ወይ የሆነ ነገር ማድረጋችን ወይ ሄደን መስረቃችን ወይ መዋሸታችን አይደለም ኃጢአተኛ ያደረገን። ኃጢአተኛ ስለሆንን ነው እነኝህን ድርጊቶች ያደረግናቸው። በኢየሱስ አገላለጽ ለምንድን ነው ሰው ኃጢአት የሚሰራው ቢባል ባሪያ ስለሆነ ነው። አለመስራት አይችልም። ሰው ከተወለደ ጊዜ አንስቶ በኃጢአት ነው የሚኖረው። ለምንድን ነው ኃጢአት የሚያደርገው? የእግዚአብሔርን ሕግ የሚተላለፈው አይችልም። የኃጢአት ባሪያን ሆኗል። ነፃነት የለውም ይወደደውን ለማድረግ ነፃነት የለውም ብዙ ጊዜ ያለን ይመስለናልኛ የለን ታማው በውስጣችን አለ ያልወደድነውን የሚያስደርግ ኮንሲኩዌንስ እንዳለው ያወቀን በጣም ብዙ ሰዎች እኮ የሚያደርጉት ነገር የሚያስከትለውን መንፈሳዊውን ኮንሲኩዌንስ ተውት እሱን ረስተን ማለት ነው መንፈሳዊ ጋነመሳትን ባለውን ረስተን ጋነመሳትን ባለውን ረስተን የእግዚአብሔር ፍርድን ባለውን ረስተን አንዳንድ ምናረጋቸው ነገሮች እኮ በስጋ እንኳን የሚያስከትሉትን መዘዝ ያውቃል ግን ያደርጋ ናበቃ ሄዶ ሲዘርፍ ወይም ሲገድል በህጉ መሰረት እድሜ ልክ እንደሚታሰር ወይ እንደሚሞት ያውቀዋል ያወቀ ግን አይችልም አበቃ አይችልም መላቀቅ አይችልም ለምንድን ነው ከዚህ ነገር መላቀቅ ያልቻልኩት ባሮች ለሆነን በጌታ አነጋገር ማለት ነው ይሄ በቀጥታ አነጋገር ማለት ነው መሸፈን ይቻላል ባርነትን መለበጥ ይቻላል በተለያየ የሃይማኖት ሽፋን መሸፈን ይቻላል ግን የማይሸፈን ሊሸፈን የማይችል ባርነት እንዳለን ማወቅ አለብን የኃጢአት ባርነት ማንንም እንዳልማረ መታቁት በምንም ነገር ሊሸፈን አለመቻሉ ነው ዘራቸው ነው የተከሰተው ለምሳሌ በዘራ አይሸፈንም በሃይማኖት አይሸፈንም በፈለገ ሰው ሰራሽ ነገር አይሸፈንም ሰው ሁሉ የኃጢአት ባሪያ ሆኗል ፈርስት ኦፍ ኦል ማለት የአብርሃም ዘር ነን ስቲል ኃጢአተኞች ናቸው የኃጢአት ባሪያ ነው የአብርሃም ዘርነት አይሸፈነው ጥሩ ሃይማኖት አይሸፈነው ጥሩ ስነ ምግባር ያለው ሰው መምሰል አይሸፈነው ችግራችን የድርጊት ሳይሆን ችግራችን የጌታ ችግር ነው ኃጢአት ጌታችን ሆኗል ነግሳብናለች እግዚአብሔር ለቃይን እንደነገረው ታደባለች ብቻ ሳይሆን ነግሳብናለች በራሳችን ላይ እና የማንፈልገውን የማንወደውን ደስ የማይለንን ሁሉ እንድናረግ ታረጋናለች ሰው ሁሉ የኃጢአት ባሪያ ሆኗል ታመናል አዎ ለዚህ ጥያቄያቸው እኮ መልሱ አዎ ነው እኛ ባሪያዎች ነን ወይ አዎ አርነት መውጣት ያስፈልገናል ወይ አዎ የአብርሃም ዘር ነን ስቲል ባሮች ነን ኃጢአት ካደረግ ኃጢአት ካደረጋችሁ የኃጢአት ባሪያ የመሆናችሁ ምልክት ስለዚህ ኃጢአት የለብኝም የሚል ሰው ካለ ነፃ ነው እሱ እኔ ኃጢአት እንደ ከተወለድ ጀምሮ አላረኩም አላረግም ምንም ችግር የለብኝም ከጠዋት እስከ ማታ በሰላም ነው የምኖረው ምንም ኃጢአት የለብኝም የሚል ሰው ካለ እሱ ነፃ ነው ግን የለም በቃ መጽሐፍ ቅዱስ የሰራን እግዚአብሔር የለም ብሏል ጻድቅ የለም አንድስ እንኳን እግዚአብሔርን የሚፈልግ የለም ሮሜ ምዕራፍ 3 ሁሉ ኃጢአትን ሰርተዋል ይሄ ማንም ከዚህ መትረፍ አይችልም እርሱም እኔም አልችልም ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ልዩነት የለምና በአይሁድና በግሪክ ሰዎች መካከል ልዩነት የለም እንዲያውም ቅዱስ ጳውሎስ ሮሜ ምዕራፍ 6 ላይ ጌታ ክርስቶስን ተቀበልና ላማኞች ነን ይላሉ በኃጢአት መቀጠል የሚፈልጉትን ሰዎች የሚነግራቸው እንዴ ነፃ ወተን የለም ወይ እንደገና እንዴት ባሪያ እንሆናለን ነው እና ጸጋ እንዲበዛ በኃጢአት ጸንተን እንኖር ወይ ሲሉ አይ ነፃ ወተናል እኮ እንዴት በባርነት እንደገና ተመልሰን እንኖራለን ይላል የሰው ልጅ ዋና ችግር ያለ ክርስቶስ የመሆኑ ዋና ችግር ባሪያ ሆኗል የማን ባሪያ ሆኗል የኃጢአት ባሪያ ሆኗል ሁሉ ሰው የኃጢአት ባሪያ ሆኗል የሚፈልገውን አያረግ መላቀቅ አይችልም በፈለገ በምንም አይነት መንገድ ቢሆን ሰው ከኃጢአተኝነት መላቀቅ አይችልም አንዳንድ ኃጢአታዊ ድርጊቶችን በተወሰነ ደረጃ ሪስትሬን ሊያረግ ይችላል ወይ ደግሞ ህግ ሪስትሬን ሊያረገን ይችላል ሊከለክለን ይችላል ስራትን ፈርተን ማናረጋቸው አንዳንድ ነገሮች ሊኖሩ ይችላሉ ያ ማለት ነፃ ወተናል ማለት አይደለም በውስጣችን አለ ባርነቱ ግን የከለከለን ህግ ስላለ ነው ያላረግነው መላቀቅ አንችልም ከመርዙ ከበሽታው መላቀቅ የማንችለው አንድ ትልቅ በሽታ ባሪያ አርጎናል እነኚህን አይሁድ የአብርሃም ዘር ነን የሚሉትንና የነቢያትን መጻሕፍትን ብሉይ ኪዳንን ጠንቅቀው የሚያውቁ ሰዎችን ክርስቶስ እንዲህ ካላቸው እኛንም እንዴት ይህ ብቻ ሳይሆን መጽሐፍ ቅዱስ እንደሚነግረን የኃጢአት ብቻ ሳይሆን ተመሳሳይ ቢሆንም ለየብቻ ስላያቸው ዮሐንስ ወንጌል ምዕራፍ 8 ለየብቻ እንድናያቸው የዲያብሎስን ባሮች ነን ጌታችን እንደሚናገረው ዓለም ሁሉ በክርስቶስ ካልሆነን ዓለም ሁሉ በጨለማው ነው ወይ በብርሃን ነው የሰው ልጅ ወይ በጨለማ ነው በክርስቶስ ስንሆን ወደ ብርሃን መተናል ከዛ ውጪ በጨለማው ነን በክፉ በተያዘው በጨለማው ነን ማለት ነው ቆላሲያስ ምዕራፍ 1 ላይ ቅዱስ መጽሐፍ እንደሚነግረን ከጨለማው ግዛት ነው አወጣን የሚለው ከጨለማው ግዛት ነው አፈለሰን የሚለው ከዲያብሎስ ግዛት ማለት ነው ስለዚህ በክርስቶስን ያልተቀበሉ ሰዎች በዲያብሎስ የርሱን ፈቃድና መሻት በማድረግ ያሉ የርሱ ባሮች ናቸው። ቁጥር 42 ይሄ በጣም የሚገርም ነው። ጤናማ የሚመስሉትን ነው በሽተኛ ያላቸው ጌታ ኢየሱስ። ቁጥር 42 ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድር ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። ኦኬ፣ ምን ያረገናል? የእርሱን የአባታችሁን ምኞት ልታደርጉ ትወዳላችሁ። ስለዚህ ሰው የራሴን ምኞት ነው እያረኩ ያለሁት እያለ ግለካ የራሱን ምኞት አይደለም አለ ከኋላ ጌታው ማለት ነው። የራሳችን ምኞት እያደረግን ነው ይመስልን አሁንኛ፣ ግን አይደለም። በኤፌሶን መጽሐፍ ላይ አይ ቲንክ ምዕራፍ 2 ላይ ቅዱስ ጳውሎስም እንደሚነግረን የልቡናችንን ፈቃድ ነበር የምናደርገው፣ ግን በአየር ላይ ስልጣን ባለው ፈቃድ አለቃ ነበር የምንሽከረከረው የነበረው፣ ትመላለሱ ነበር። አሁን ይሄ ሁለቱ እንዴት አብሮ ሊሄድ ይችላል? የስጋችንንና የልቡናችንን ፈቃድ እያደረግን ግን በአየር ላይ ስልጣን ባለው አለቃ ፈቃድ ትመላለሱ ነበር ይላል። ስለዚህ አሁን እኛ ስናስብ የእኛን ምኞት ሄጄ የራሴን ምኞት ነው የፈጸምኩት ነው የምንለው፣ ግን የማይታይ ጌታ አለን በላያችን ላይ፣ በአየር ላይ ስልጣን ያለው መንፈስ አለቃው ዲያብሎስ በላይ ሆኖ የሚያሽከረክረው የእሱን ፈቃድ ነው የምናደርገው። የእኛን ፈቃድ እያደረገን ይመስላል እንጂ የእሱን የጌታችንን ፈቃድ ነው የምናደርገው። ስለዚህ ሰው ትልቁ በሽታው ባርነት ነው። በሽታን ማወቅ በጣም ያስፈልጋል። እውነተኛ ደቀ መዝሙርነት የሚገኘው በሽታን በማወቅ ነው። በጣም የሰው ልጆች በሙሉ ደህና ናቸው ብለዋችሁ እንደሆነ ሰባኪ አስተማሪ ተሳስተው ነው። ደህና አይደለንም። መጽሐፍ ቅዱስ ደህና ናቸው አይልም። ከእግዚአብሔር የጽድቅ መለኪያ ጋር አንጻር ስንተያይ በጣም ወድቀናል። በራሳችን ኪስ ውስጥ ያለችው ትንሽየዋ ጽድቃችን እንኳን እንደ መርገም ጨርቅ ናት። በእግዚአብሔር ፊት ልናሳያት አንችልም። የሰው ልጅ ያለ ክርስቶስ ባሪያ ሆኗል። የዲያብሎስ ባሪያ ሆኗል። የኃጢአት ባሪያ ሆኗል። ትልቁ ችግራችን ነፃነት አለማግኘት ነው። ትልቁ ችግራችን፣ ትልቁ የሰው ልጅ ችግር በኃጢአትና በዲያብሎስ ባርነት ውስጥ መሆኑ ነው። ስለዚህ እውነተኛ ደቀ መዝሙርነት የሚጀምረው ይህንን ህመም ከመረዳት ነው። ልክ መድኃኒት የሚጀምረው ህመምን ከመረዳት ስለሆነ በሽታውን ያልተረዳ ሰው ወይ ሌላ ሰው ያልተረዳለት ሰው መድኃኒት ሊያገኝ እንደማይችል ሁሉ እውነተኛ ደቀ መዝሙርነት ደግሞ የሚፈተሸው ቁጭ ብሎ ምንድነኝ እኔ ብሎ ማሰብ በጣም ጥሩ ነው። ምንድነው በሽታዬ? ምንድነው ችግሬ? አሁን ብዙ ጊዜ መጽሐፍ ቅዱስ ሲሰበክና ስናስተምር ሃይማኖት የሚመስላቸው ሰዎች አሉ። የሃይማኖት ለውጥ እንዲያደርጉ የሚመስላቸው ሰዎች አሉ። የሃይማኖት ለውጥ እንድናደርግ አይደለም መጽሐፍ ቅዱስ የሚያስተምረን፣ የጌታ ለውጥ እንድናደርግ ነው። ዲያብሎስና ኃጢአት ጌታችን ነበሩ። ኢየሱስን ጌታ አድርገን ስንቀበል እውነተኛ ነፃነት እናገኛለን። ስለዚህ እውነተኛ ደቀ መዝሙርነት ባርነትን፣ በሽታን ማወቅን ይጠይቃል። ን ሁለተኛው ነገር ትንሽ ሃይላይት ማድረግ የምፈልገው በዚህ በዮሐንስ ወንጌል ምዕራፍ 8:8 ከማጠቃለላችን በፊት ነፃ መውጫውን መንገድ ማወቅ በጣም ያስፈልጋል። ነፃ የሚያወጣውን መንገድ፣ የነፃነትን መንገድ፣ ነፃ ውጪውን እውነት ማመንና ማወቅ በጣም ያስፈልጋል። ወደ እኛ የመጣ ሁሉ ነፃ ያወጣል ማለት አይደለም። ከኃጢአት ባርነት ነፃ ሊያወጣን አይችልም። አንዳንድ ሰዎች የኃጢአት ችግሮቻቸውን በተለያየ አይነት መንገድ ለመፍታት የሚሞክሩ ሰዎች አሉ። እዚህ ላይ ግልጽ ማድረግ የምፈልገው አንዳንድ ፊዚካል የሆኑ ህመሞች ፊዚካል የሆነ መፍትሄ አላቸው። ለምሳሌ ሰውነታችን ሲታመም በህክምና መፍትሄ ያገኛል። የህክምና መፍትሄ ማለት ነው፣ ፊዚካል መፍትሄ ማለት ነው፣ አካላዊ መፍትሄ ማለት ነው። የአእምሮ ህመም ያለባቸው ሰዎች የአእምሮ ካውንስሊንግ፣ የአእምሮ ምርመራ፣ የአእምሮ መድኃኒት ሲሰጣቸው እንደሚሻላቸው ማለት ነው። ስጋዊ የሆነውን ነገር በስጋዊ ነገር ማዳን ይቻል ይሆናል። መንፈሳዊ የሆነውን ነገር ግን በስጋዊ ነገር መጠገን አይቻልም። መንፈሳዊ የሆነው ችግራችንን የፈለገ ምክር በመምከር በምክርና በካውንስሊንግ ማሻሻል አይቻልም። መጽሐፍ ቅዱስ የሚያስተምረን ጠባያችን እንዲሻሻል ሳይሆን መጽሐፍ ቅዱስ የሚያስተምረን መጀመሪያ ነፃ እንድንወጣ ነው። ነፃ የወጣ ሰው ነው በተለወጠ ህይወት የሚኖረው። ምንድን ነው ነፃ የሚያወጣን? ቁጥር 31 ተመልከቱ። ቬሪ ክሊር መጽሐፍ ቅዱስ ግልጽ ነው። ቁጥር 31 እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ አለ ጌታችን፣ እውነትንም ታውቃላችሁ። ፍሪ የሚያደርገን ይሄ ነው። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። በጣም የታወቀ የተለመደ ቃል ነው። ዩ ዊል ኖ ዘ ትሩት ኤንድ ዘ ትሩት ዊል ሴት ዩ ፍሪ። በተለያየ መንገድ የምንሰማው ነው። ይሄ ለተለያዩ ነገሮች ይሰራል። በእርግጥ ሰዎች ለተለያየ መንገድ ይጠቀሙበታል። እውነትን ሁሉ ስናውቅ ነፃ ያወጣናል ማለት አይደለም፣ ማለቱ አይደለም። ጌታችን ሊሰራ ቢችልም ለምሳሌ የመካኒካል እውነትን ሳውቅ ፈትቼ መግጠም እችላለሁ ለሚለውም ይሰራል። እውነትን ያወቀ ይሰራለታል። ይሄ ግን የሚያወራን እውነት የሚለው ዝም ብሎ እውነት ሳይሆን እውነት ኢን ፐርሰን ኢን ዘ ፐርሰን ኦፍ ክራይስት ኢየሱስ ክርስቶስን ማወቅ ነው። ምክንያቱም በዮሐንስ ወንጌል ውስጥ እውነት የዚህ የቃሉ እውነት አለ ደግሞ ስጋ ሆኖ የመጣው እውነት አለ። ዮሐንስ ወንጌል በግልጽ እንደሚያስተምራን ምዕራፍ 14 ቁጥር 6 እኔ እውነት ነኝ ብሎ አስተምሯል ጌታችን። እውነት personified ሆናለች። እውነት በሰው ተገልጣለች፣ በክርስቶስ ተገልጣለች። ስለዚህ እውነተኛ ነጻነት የሚመጣው በመንድ ነው? እውነትን ታውቃላችሁ፣ ክርስቶስን ማለት ነው። እውነት ቅዱስ ቃሉ ምን የተጻፈው ቅዱስ ቃል ግን ሎጎስ የሆነው ኢየሱስ፣ ቃል የሆነው ኢየሱስ፣ በስጋ የመጣው ኢየሱስ፣ እውነት ነኝ ያለው ኢየሱስ። እውነትንም ታውቃላችሁ እውነትም አርነት ያወጣችኋል። ይሄ እውነት ምን እንደሆነ ስፔሲፊካሊ ይነግረናል። ወደታችሁ ረድ በሉ። ይሄ እውነት ዝም ብሎ እውነት አይደለም። ዝም ብሎ ማናቸውንም አይነት እውነት ብታውቁ ነጻ ትወጣላችሁ ሳይሆን ይሄ እውነት it's a very specific እውነት። ምን አይነት እውነት? ቁጥር 36 እንግዲህ እውነትን አሁን በሌላ ቃል አስገባት ጌታ ኢየሱስ፣ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። ልጁ ማለት ክርስቶስ ማለት ነው። the son የእግዚአብሔር ልጅ የሆነው ክርስቶስ እውነት፣ እርሱን ስታውቁ እርሱን ስትቀበሉ እውነተኛ ነጻነትን ታገኛላችሁ። እውነተኛ የሆነ መታዘዝ የሞላበት ደቀ መዝሙርነት እንዴት ነው የሚገኘው? በሽታን ማወቅ መረዳት፣ ባርነትን ማወቅ፣ ከዚያ ባርነት ነጻ መውጫውን መንገድ ደግሞ ማወቅ። የነጻነቱ መንገድ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስን በማወቅ ሰው እውነተኛ ነጻነትን ይቀዳጃል። እውነተኛ የመንፈስ ነጻነትን ያገኛል። የእግዚአብሔር ልጅ ይሆናል ማለት ነው። እውነተኛ አማኝነት ከባርነት አምልጦ በክርስቶስ እውነት የሆነውን ክርስቶስን አምኖ ከባርነት አምልጦ ወደ ክርስቶስን በማወቅ ወደሚገኘው ነጻነት ውስጥ መግባት ነው። የህይወት ነጻነት፣ ከገሃነም ነጻ መሆን እና በመንፈስ ቅዱስ ኃይል የመረጥነውን የወደድነውን በደስታ ነጻነትን መርጠን ኃጢአትን መርጠን መጥላት፣ ኃጢአትን በደስታ መጥላት እና ጽድቅን በደስታ መውደድ፣ ይሄ ነው ነጻነት። ድሮ በግድ አረጋው የነበረውን ወይ ፖሊስ ፈርቼ አረጋው የነበረውን ወደጀው ጽድቅን ማድረግ ይሄ ነጻነት ነው። በመከራ ጽድቅን ማድረግ ስቲል ባርነት ነው። ወደጀው ጽድቅን ማድረግ ግን ነጻነት ነው። ያንን ነጻነት የሚሰጠን እውነት የሆነውን ኢየሱስ ክርስቶስን ስናውቅና ስንቀበል ነውና ወደዚህ ነጻነት እንድንደርስ ሁላችንን አበረታታለሁ። በዚሁ ግን ስለ ነጻነት ካነሳን አይቀር አንድ ነገር ተናግሬ ብጨርስ በጣም ደስ ይለኛል። መጽሐፍ ቅዱስ በክርስቶስ ኢየሱስ ያገኘነውን ህይወት ነጻነት ነው የሚለው። ሄሜዳስ ፍሪ። አሁን በነጻነት ነው የምኖረው ለእግዚአብሔር። ኃጢአት በግድ ብሎ የነበረውን ስልጣኑን ለእርሱ እንድኖርለት የሚያደርገውን ስልጣኑን ኢየሱስ ክርስቶስ ሰብሮታል። ጌታችንን ስቀበልና ሳምን ዲያብሎስ በላዬ ላይ ሆኖ የእርሱን ፈቃድ የዲያብሎስን ፈቃድ እንዳደርግ በነኛ ቀናት በክፎቹ ቀናት እንድመላለስ ያደረገኝ የነበረው በአየር ላይ ስልጣን ያለውን አለቃ ፈቃድ እሱን ሰብሮታል። እግዚአብሔር ከህይወቴ ነፃ አውጥቶኛል። በክርስቶስ በነጻነት እንድኖር ማለት ነው። ጽድቁን እየመረጥኩ እንድኖር ክርስቶስ ነጻ አርጎኛል። ይህንን ካነሳን አይቀር ለክርስቲያኖች አርነት ወጥታችኋል፣ አርነት ትወጣላችሁ የሚለው መልእክት ነጻ ወጥተናል፣ ግን ወደፊት እንድናይና ወደፊት የሚመጣውን ደግሞ እውነተኛና ሙሉ የሆነ ኮምፕሊት የሆነ ነጻነት እንድንጠብቅ የሚያደርግ ነው። አንዳንድ ክርስቲያኖች ምናልባት ነፃ ወጥተናል እያለን ስንሰብክና ስንማር የምንጠይቀው ጥያቄ ስቲል ግን አንዳንድ የሚስቡኝ ነገሮች አሉ ብላችሁ እንደሆነ ልክ ነው። የሚስቡን ነገሮች ለምንድን ነው? መንገድ ላይ ያለን ሰዎች ስለሆነ ነው። ነፃ ወጥተን ግን መንገድ ላይ ያለን ሰዎች ነን። የመጨረሻው መድረሻችንና ተሰርተን የምናልቅበት ስቴት ላይ አልደረስንም። ስለሆነስ ከኃጢአት ጋር ስቲል እንታገላለን። ወድቀን እንደገና እንነሳለን። የሚታገለን ብዙ ነገር አለ። ክርስቶስ ነፃ አውጥቶናል። ስለዚህ አሁን የምንታገለው እንደ ነፃ ሰው ነው። ነፃ ወጥቻለሁ፣ ከኃጢአት ባርነት ነፃ ወጥቻለሁ። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። የኩነኔ ስሜት የለኝም። እታገላለሁ፣ ወድቃለሁ፣ እነሳለሁ። የሚጎትተኝ ነገር አለ። ለምንድን ነው ያለ እንደሆነ የመጨረሻው የነፃነታችን ኮምፕሊት ማብቂያ ላይ ስላልደረስን ነው። ስለዚህ ዮሐንስ ወንጌል ምዕራፍ 8 ከመጨረሳችን በፊት ዮሐንስ ወንጌል ምዕራፍ 8 የሚያስተምረን is to look ወደፊት የነጻነታችን ፍጻሜና perfection የሆነውን ልጅነትን እንድንጠባበቅ ደግሞ ያስተምረናል። ሮሜ ምዕራፍ 8 ላይ ቁጥር 18 ጀምሮ ያለውን ቃል በማንበብ ጨርሳለሁ። ዮሐንስ ወንጌል ምዕራፍ 8 ሮሜ 8 ላይ ቁጥር 18 ጀምሮ ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን
ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ፍጥረት ሁሉ የሚጠብቀው ማለት ነው። ስለዚህ ምን ይላል? ፍጥረት ለከንቱነት ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት፣ እዚህ ግሎሪየስ የሆነ ነፃነት ደግሞ ይጠብቀናል፣ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብረው በመቃተትና በምጥ መኖሩን እናውቃለን። እርሱም ብቻ አይደለም፣ ነገር ግን የመንፈስ በኩራት መጀመሪያ ማለት ነው፣ የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቀን ራሳችን በውስጣችን ደግሞ እንቃትታለን። ነፃነትን የቀመሰ የሚመጣውን ነፃነት በመቃተት ይጠባበቃል። ፍጻሜውን ፐርፌክሽን ኮምፕሊሽን ያለበትን ፍጥረት ራሱ የሚጠብቀውን ያንን እየተጠባበቅን የምንኖር ሰዎች ቀና ብለን የምናይና ታላቁን ነፃነታችንና ተስፋችንን የክርስቶስን መምጣት የምንጠባበቅ ሰዎች ልንሆን ያስፈልጋል። ምክንያቱም ነፃነትን የቀመሰ የነፃነቱን ፍጻሜ ይጠባበቃል። ነፃነትን ያልቀመሰ ሰው አይጠባበቅም፣ ባሪያ ሊጠባበቅ አይችልም። የቀመሰ ሰው ግን ያችን በክርስቶስ ያለች ነፃነት የቀመሰ ሰው ግን ደግሞ ከዚህ ከስጋችን ሊሚትድ ከሆንበት ሊሚትድ ከሆነ ዓለም ስቲል ኃጢአትና ዲያብሎስ በዙሪያችን ካሉበት ዓለም ባሪያ አድርገው ሊገዙን የሚፈልጉት እነኛ ባሮች ከኛ ላይ ተነስተው ግን በዙሪያችን ያሉበትን ዓለም ከእርሱ ተለይተን ወጥተን ወደ እግዚአብሔር ልጆች ወደሚደርሰው ወደዚያ ወደ ክብር ነፃነት ወደ ተፈጸመ ነፃነት ለመድረስ የሚጠባበቅ የሚቃትት ልቡና ያስፈልገናል። ዮሐንስ ወንጌል ምዕራፍ 8 የሚያስተምረን እውነተኛ ደቀ መዝሙርነት መታዘዝ ነው። እውነተኛ የመታዘዝ ደቀ መዝሙርነት ደግሞ የሚገኘው ባርነትን አውቆ ነፃ ሊያወጣን የሚችለውን ክርስቶስ ኢየሱስን በማመን ነው የሚል ነው።